the voice of America. ሁለት ሺ 13 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ አመት ሆኖ ያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሓትና በፌደራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው አመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች ዓለምን የሚያምሰው የኮቪድ-19 ወረርሽኝና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን፣ ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገርናቸው ምሁራን መካከል የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት አመት ነበር ይላሉ።
በተባበሩት መንግስታት ሴክሬት ካውንስል 9 ጊዜ ኢትዮጵያን በተመለከተ በዝግና በክፍት ውይይት ተደርጓል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በ2014
አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዝዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓመተ ምህረት አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ።
ወደ 2014 ይሻገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው ማኒ ሰፕላዩ ሲበዛና የብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው። ኢንፍሌሽን ተብሎ የሚነገረው ለምሳሌ የፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናውና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጥሮች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ።
ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ አመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ፣ በአፋርና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ።
ግብርናው ያው እንደምናውቀው በጣም ወደ ኋላ እየቀረ ያስተራረስ ዘዴ ይዘን ያለ ነው። 70-80% የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያለ ያለበት እና ከሚጉ ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን በያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው። 15% የማይሆን ህብረተሰብ ያለበት ከፍተኛ ኢንቨስትመንት ለማለና ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽም በአሁኑ ሰዓት እየዞርሽ ስትታይ የሚያሰው እድሜው ራሱ በጣም ከፍ ያሉ ሰዎች ናቸው እርሻ ላይ የተሰማሩት እና ወጣቱም እዛው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል እንታል።
ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር፣ ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በጊዜያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል።
እኔ በአንደኛ ደረጃ በግብርናውና በማኑፋክቸሪንጉ ላይ እና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቅደም ተከተሉን ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህዝቡ መድረስ እንዲችልም ደግሞ ትኩረት ሰጥቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከኛ ሞዴሎች የሆኑ የተለያዩ የኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርም ለአስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው።
በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ-19 ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሐሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጧል ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት ማዓዛ መንክር ናቸው።
በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት እንደዚህ መፈናቀል ናቸውና ቀላል አልነበሩም። በማህበረሰብ ውስጥ ትራውማቲክ ኤክስፒሪየንስ ነው ያሳለፈን ያለነው። ስቲል አላለቀም፣ ገና አሁንም እዛው ፍንትን ችግር ውስጥ ነው ያለነው ማለት ነውና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደሞ ነገ ምን ይፈጠር ይሆን ደሞ ነገ ምን እንሰማ ይሆን የሚልና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበትና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ 2013 ማለት ነው።
ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ.ም የሚሻገረው ማህበረሰብ የአይምሮ ጤናውን በምን መልኩ መጠበቅ ይችላል?
በተለይ አሁን ሀገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድነው አይምሮአችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት መንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ፣ ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነቆሻሻው ከነምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የኛ አሴታችን ምንድነው ማህበራዊ ትስስራችን ጥሩ ነውና ሁሉም ሰው በየቤቱ ይዞ ቁጭ አይልም፣ ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲልልሽ ያደርጋል።
በኢትዮጵያ ዘርን ሃይማኖትንና ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለም እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ።
ትልቅ አስነዋሪ ተግባራት ተፈጽመዋል። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራረ ፀሐይ ሲታረዱ ሲሰዉ መመልከት፣ በአንድም በሌላ መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምሕረት እንዲያደርግልን እርቅ እንዲያደርግልን ይቅርታ እንዲያደርግልን ተንበርክከን ለምን ብለን ይህንን አዋጅ ታውጇል።
ፈተና የበዛበትን 2013ን አልፎ ወደ አዲሱ 2014 ዓ.ም ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀ ትጉሃን ቀሲስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ህዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል።
2014 በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት፣ አባቶች የሚታፈሩበት፣ ሁሉ በማንነቱ ምክንያት የማይፈናቀልበት፣ በማንነቱ ምክንያት የማይሞትባት፣ በማንነቱ ምክንያት በደል የማይፈጸምበት፣ በኢትዮጵያዊነቱ ብቻ ኮርቶ የሚኖርባት ኢትዮጵያ እንድትሆን እንጠይቃለን።
እነዚህን ፈተናዎች ያስተናገደውን 2013 ዓመተ ምህረት ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓመተ ምህረት የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላምና የፍቅር ይሁን እንላለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።